ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባችቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓ.ም ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ለክ እንደሆነ ከውስጡ የወጡ ተምቾች ለጠላት አዝራው አስጠቆት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍርክም ክፍል 20 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
I'm ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 20 በጃንሆይ ገጽታ ላይ የሚታይ ነገር ቢኖር እነዚያ የሚያበሩ አይኖቻቸው ፈዘዝ ማለታቸው ብቻ ነበር። እግዚአብሔር ይወቅ በዚህ ዋሻ ለደቂቃዎች እንኳን አርፈው ተኝተው ከሆነ። አራታችን እንዲህ በጃንሆይ ዋሻ በሸራዎቹ ወንበሮች ላይ ተቀምጠን ኮሎኔል ኮናቫሎቭ በተጠንቀቅ እንደቆመ እሳቸው በዚያ ደረቅ አልጋቸው ላይ እንደተቀመጡ ለሰዓታት ባለፉት 6 ወራት በሰሜኑ የጦር ግንባር ስላሳለፍነው ነገር እያንዳንዱን ጥቃቅም ነገር ሳይቀር ሳይሰለቹ በታላቅ ጉጉት ጠየቁን። ከእንዲህ አይነቱ ውይይት በኋላ ኮስተር ብለው በቅርብ ቀን በጣሊያኑ ጦር ላይ በማይጨው ጥቃት እንሰነዝራለን አሉ። ኮሎኔል ኮናቫሎቭ በተጠንቀቅ ቆሞ ጃንሆይ አሊያኖች እኛ ካለን ጦር እጥፍ ድርብ በላይ የጦር ያላቸውና በታጠቁት መሳሪያ ፍጹም የማንመጥናቸው ስለሆነ የማይጨው የማጥቃት ጦርነት ራስን የማጥፋት ዘመቻ ነው ሲል ለጃንሆይ እቺን ሀቅ ማስረዳቱንና መጠቆሙን እንደ ግዴታ ወስዶ አስረዳ። ቀጥሎም የሚሻለው ወሳኙን ውጊያ ወደ ታች ወደ ደቡብ ዝቅ ብሎ ማድረጉ ነው። እኛ ወደ ደቡብ ወደ ሸዋ ወርደን ተደራጅተን ስንጠብቅ ጣሊያኖች ተዝረክርከው ስለሚመጡ ራያዎችም ደፍረው ወደ ሸዋ ስለማይዘልቁ በቀላሉ ልናጠቃቸው እንችላለን። ከወታደራዊ ስልጣን አንጻር ሌላም ብዙ መደረግ ያለበትን ነገር ሁሉ እንደቆመ ለጃንሆይ አስረዳ። በታላቅ ትዕግስትና በንቃት ሲያዳምጡ የነበሩት ጃንሆይ እናውቃለን ሐሳባችን ባይሳካ ሁሉም ነገር አለቀ ማለት ነው ሲሉ ለኮሎኔል ኮናቫሎቭ መለሱለት። አሁን እንዲህ ሲናገሩ ባይናቸው ውስጥ ጥልቅ አዘን ይታይ ነበር። ወዲያው የንግግር መስፈራቸው ለውጠው ልጁን አይታችሁ ታውቃላችሁ ሲሉ ጠየቁ። አሁንም ቆሞ የነበረው ኮሎኔል ኮናቫሎቭ ካፋቸው ነጥቆ ጃንሆይ ይቅርታ ያድርጉልኝና ስለ ልጁ ወዳጄ ካፒተን ፓርለሳክ የበለጠ ስለሚያውቅና ከሁሉም በላይ የልጁ የጥብቅ ወዳጅ ስለሆነ የበለጠ ሊያብራራልዎት ይችላል አለ። እንዲህ ኮሎኔል ኮናቫሎቭ ስለኔና ስለ አብቹ የጥብቅ ወዳጅነት በልበ ሙሉነትና በኩራት ሲናገር እኔ በሆዴ ወይኔ እኔም እንዳብቹ ሁሉ አለቀልኝ እያልኩ ከየት ጀምሬ ማስረዳትና ማብራራት እንዳለብኝ ሳሰላስል ጃንሆይ ገላገሉኝ። ግድ የለም እንደናንተም ባይሆን እቺ አንድ ፍሬ ደጃዝማች ከኛም በላይ ትልቅ ጀብዱ እየሰራች እንደሆነ እንሰማለን። ይልቅ እርግጠኛ ነኝ ለረጅም ጊዜ ፍራፍሬ በልታችሁ አታውቁምና እንካችሁ ብለው ራሳቸው ከቀረበው ፍራፍሬ እንድንበላ ጋበዙን። እንዲህ ጃንዌ ፊት በሸራውን በር ላይ ተቀምጬ ያገኘሁትን ብርቱካን ለመላጥ እየታገልኩ በሐሳብ ወዳብቹ ነበርኩ። በኮረም የጦር ሰፈር መሸትሸት ሲል የገበሬው ወታደር ማለትም አባቱን ወንድሙን ጓደኛውን በተንቤኑ የጦር ግንባር የመቅበር እድል እንኳን ያልገጠመው የከፋው ሆዲባሰ ወታደር እሳት አንድዶ እየሞቀና የቆላውን ሽምብራ እየቆረጠመ በመሰንቆ እየተደገፈ የሚንጎራጎረውን አንድ የሰላሌ ልጅ ሙዚቃ ማዳመጡን ተያይዞታል። አንጀት የምትበለዋ የመሰንቆ እንጉርጉሮ ስለ ልጁ ስለ አብቹ ነበረች። አብቹ ደራ ደራ አብቹ ደራ ደራ ዛሬ አዝማሪው ሳይቀር ስለ ራሶቹ ጀግንነት ስለ ንጉሠ ነገሥቱ ታላቅነት ማንጎራጎሩን እርግፍ አርጎ ትቶታል። ብቻ የጃንሆይን ብርቱካን እየላጥ ጃንሆይ ስለ ልጁ ስለ አብቹ በመጨረሻ ላይ የተናገሩትን ቃል ማሰላሰል ገባው። ይቺ አንድ ፍሬ ደጃዝማች ከኛ በላይ ጀብዱ እየሰራች መሆኑን እንሰማለን ሲሉ ምን ማለታቸው ነው? እስከማቀው ድረስ አብቹ ምንም እንኳ በዚህ ጦርነት በጦር ሜዳ የወደቁት ሁለት ወንድሞቹ ብቸኛ ወራሽና በማዕረግም ፊታራሪ ቢሆንም ምንጊዜም ሕጋዊውን የማዕረግ ስሙን ተጠቅሞ አያውቅም። አብቹ በደጃዝማች አበራ የሚመራው የሰላሌው ጦር አባልና ለመሪው ለደጃች አበራ ታማኝ ቢሆንም የራሱን ጦር እየመራ ከሰላሌው ደጃዝማች አበራ የጦር ሰፈር ርቆ ከጠላት ጦር በሚዘርፈው ንብረት ጦሩን የሚያስተዳድር በብዙዎቹ ዘንድ በሁለቱ ራሶች ሳይቀር እንደ ተራ ሽፍታ የሚቆጠር ለከዳተኛውና ለባንዳው ለደጃዝማች ኃይለስላሴ ጉግሳ ጦር የግር እሳት የሆነ ምንም እንኳ በርከት ያሉ በሀብቶም የሚመሩ የኤርትራ ልጆች የተቀላቀሉበትና የትግራይና የዳሞት ልጆችን የሚያቀፈ ጦር ቢሆንም አብዛኛው ጦሩ የሰላሌ ልጆች የሞሉበት መሆኑንና እስካሁን ጦሩ ምንም አይነት የማዕረግ ስም የማይጠቀም መሆኑን አሳምሬ አውቃለሁ። ግን ጃንሆይ አንድ ፍሬ ደጃዝማች ሲሉ ማዕረግ መስጠታቸው ይሆን? አብቹ ይህን ያህል በጃንሆይ ልብ ውስጥ ገብታ ይሆን? ይህን እያሰላሰሉ ሳላስበው ሦስተኛዋን ብርቱካን ልጬ ስበላ ጃንሆይም ሳይታዘቡኝ አልቀሩም። ብቻ በሐሳብ ስለ አብቹ እያሰብኩ እያሰላሰልኩ ያኔ ይልክልን የነበረው ሲጃራ፣ ቪኖ፣ የጣሳ ምግብ ወዘተ ብቻ የአብቹ የዘረፋ ስጦታዎች አይኔ ላይ መጡብኝና ላየው ተመኘው። ግን ስለ አብቹ ጦር እንቅስቃሴ ጋይ ላይ እያለን የከምባታ ልጆች እንዴት ከጠላት ጦር ላንቃ ውስጥ ፈልቅቆ እንዳወጣቸው ካወሩኝ ወሬ ውጪ ሌላ ወሬ ከሰማው ሰንብቻለሁ። ከከንባታው መሪ ከደጃዝማች መሸሻ ቀብር በኋላ አንድ የከንባታ ልጅ ስለ አብቹ ያጫወተኝ ባጭሩ የሚከተለውን ይመስላል። የከንባታው ጦር በጣሪያን ሰራዊት ተከቦ መውጫው ጠፍቶት አጥፈዘ ጥፋ አይነት ውጊያ ላይ እያለ ከየት መጡ ሳይባል እነዚያ የአብቹ ፈጥኖ ደራሽ ደቦል አንበሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት መሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ሲያፈገፍግ የከምባታውን ጦር ከዚያ ካለቀለት ውጊያ ውስጥ እና አብቹ መንጥቀው አወጡት። አሁንስ እኔም እንደ ባለመሰንቆቹ ስሟን እየጠራሁ ላንጎራጉር መሰል። ጃንሆይ ፍራፍሬውን አቅርበውልን ቢያንስ ለሁለት ሰዓት ያህል በተንቤን ምን እንሰራ እንደነበር ያለ መሰልቸት ጠየቁን። እሳቸው ሲጠይቁ እኛ ስንመልስ ብዙ ብዙ አወጋን። ሌላው ቀርቶ በጦር ሜዳ የኢትዮጵያ ሰራዊት ምርጥ ምግብ ስለሆነው ስለ ጥሬ ስጋ እንኳን ሳይቀር ጠየቁን። እንዴት ነው ጥሬ ስጋ መብላቱን ተላመዳችሁት ሲሉ ላነሱት ጥያቄ ኮሎኔል ሲመልስ እንዴት አጃን ሆይ ሙዳ ስጋ ተበልቶ ሲሆን ጠጅ ጠጅ ከጠፋም ካቲካላ ምናምን እያለ አሳቃቸው። ከዚህ የጥሬ ስጋና ካቲካላ ወሬና ሳቅ በኋላ መቼን ኳን እንደዘዙ ሳናስተውል አሽከሮች መሰው ሙሉ ጥሬ ስጋ ከሁለት ጠርሙስ ያገር ተወላጅ አረቄ ካቲካላ ጋር ቀረበልንና በጃንሆይ ትንሿ ዋሻ እንዳሞራ ከበን ከሰከስ ነው። ትናንት ፍንሽም ብራ በቆረጥ ተመች ጥርስ ያላንዳች እፍረትና ይሉኝታ እንዳንበሳ እየተሻማን ጥሬ ስጋውን አስነካ ነው። ማዕዱ ሲነሳ አሽከሮች በርካታ ወታደራዊ ልብሶችንና ጫማዎችን ይዘው መጥተው ከፊታችን ደረደሩልን። ጃንሆይም እንድንመርጥ ገፋፉን አበረታቱን። እቺ የጃንሆይ የመጨረሻ ስጦታ ከሰማይ የወረደች ያህል ደስ አሰኘችን። ያኔ ከአዲስ አበባ ስንነሳ የኢትዮጵያ ከፍተኛ ማዕረግ ካለው በወርቅ ከተሽቆጠቆጠው ወታደራዊው ልብሴ በሰውነቴ ላይ የቀረ ነገር ቢኖር ብጣሽ ቡትቱ ብቻ ነበር። ጃንሆይ ከቀትር በኋላ እስከ ምሽቱ ድረስ በጦር ሰፈራችን ዙሪያ የሚኖሩትን የአገሬውን ተወላጅ ትናንሽ ሹማምንት እየተቀበሉ ሲያነጋግሩ ሲደራደሩ፣ ጃንሆይ እየሸለሙ ሲሾሙ፣ ማዕረግና ሹመት ለሚሻ ማዕረግና ሹመት፣ ገንዘብ ለሚፈልግ ገንዘብ፣ ጠመንጃ ለሚፈልግ ጠመንጃ እየሰጡ ሲሾሙና ሲሸልሙ፣ እነዚህ አዲስ ሹሞች ደግሞ ለንጉሠ ነገሥታቸው ታማኝነታቸውን እየማሉና እየተገዘቱ ሲያረጋግጡ ቀኑ አልቆ መምሸት ጀመረ። እነዚህ እንዲህ በንጉሠ ነገሥቱ ፊት ቀርበው የተሾሙና የተሸለሙ የአካባቢው ሹሞች መሐላቸውን አፍርሰው ንጉሣቸውንና አገራቸውን ከርተው ለጥቂት ብሮችና አዲስ ጠመንጃ ለጣሪያን ባርነት ባንዳነት አደሩ። ማይጨው በዚህች ሁለት ምሽት ጃንሆይ በክብር ዘቦቻቸው ታጅበው ወደ ሰሜን ወጥተው ካሸንጌ ሐይቅ በስተ ሰሜን በኩል ያለችውን የተራራ ቀበሌ አያን ያዙ። አያ ከመካነ በስተ ደቡብ በኩል ያለች ቀበሌ ነች። ከወታደራዊ ስልጣን ጻር አያ ደህና ቦታ ብትሆንም ካያ እጅጉን በጣም ወሳኝ የሆነችውን የተራራ ወገብ ጣሊያኖች ገና ድሮ በእጃቸው አስገብተው ምሽጋቸውን ቆፍረው በተጠንቀቅ ይጠብቃሉ። ኢትዮጵያው ንጉሠ ነገሥት ለወሳኙ ጦርነት ያዘጋጀው ብቁ የመዋጋት ኃይል ያለው የወታደር ቁጥር ከ50 ሺህ አይበልጥም። ከዚህ አንፃር የጣሊያኑ ጦር የታጠቀውን የመሳሪያ ጥራት፣ ታንኩን፣ መድፉን፣ ከሁሉም በላይ ደግሞ እነዚያን መካች የሌላቸውን የሰማይ ላይ ጠላቶች አውሮፕላን እንኳ ወደ ጎን ትተን በእግረኛ ወታደር ደረጃ ማርሻል ባዶሊዮ ለዚህ ወሳኝ ጦርነት ጥሩ ሆኖ የተዘጋጀና ቀድሞ የመሸገ ሁለቱ ክፍለ ጦሮቹ ላይ 2 ሻለቃ ጦር ጨምሮ በጠቅላላው ከ70 እስከ 80 ሺህ የሚደርሱ ወታደሮቹን አሰልፏል። ምናልባትም ሊበልጥ ይችላል። ጃንሆይ በማይጨው ስለሚደረገው የመጨረሻ ወሳኝ ጦርነት በገበሬ ሰላዮች ለዚያውም ስለ ዘመኑ ወታደራዊ አሰላለፍም ሆነ አወቃቀር ምንም ዕውቀት ከሌላቸው ሰዎች በተገኙ ቁርጥራጭ መረጃዎች መሰረት እቅድ ሲያወጡና ሲነድፉ ቢውሉም እድሜ ለነዚያ የሰማይ ላይ የቆርቆሮ አሞራዎች እያንዳንዱን የኢትዮጵያ ወታደር እንቅስቃሴ የሚቆጣጠረው ማርሻል ባዶሊዮ እያንዳንዷን ከንጉሠ ነገሥቱ የምትተላለፍ ትእዛዝ ለተላለፈለት ራስ ደጃዝማችም ሆነ ፊት አውራሪ ሳትደርስ በፊት እጁ ትገባ ነበር። የጣሊያን ሬዲዮ ቴሌግራፊስቶች ያለማሰለስ ከንጉሡ በሬዲዮ የሚተላለፉትን መልእክቶች፣ ትእዛዞች አንዷንም ሳይተዉ ጠልፈው ይከታተሉ ነበር። እንዲህ ባለ ያለ ገመድ የሚተላለፍ የሬዲዮ ቴሌግራም አደገኛነቱን ያኔ ተንበን እያለን ለራስ ካሳ በተደጋጋሚ ባሳስብም፣ አይዞህ አንበሳዬ፣ ከንጉሠ ነገሥቱ ጋር በሚስጥር ቃል ነው የምንነጋገረው እያሉ ሲሸነጋግሉኝ፣ ጣሊያኖች የሚስጥር ቁልፉን ያላንዳች ችግር እየፈቱ ለእያንዳንዱ ራስ ደጃዝማች ፊታውራሪና ቀኛዝማች የተላለፈ ትእዛዝና መመሪያ እየከተቡ ለማርሻል ባዶሊዮ ያጎርሱት ነበር። ጃንሆይ ልክ እንደራስ ካሳ ሁሉ ትልቅ ስህተት ሰሩ። ለማርሻል ባዶሊዮ የማይጨው የማጥቃት ዘመቻ ሚስጥር አልነበረም። ማርሻል ባዶሊዮ አልገረመውም ወይም መጋቢት 15 ቀን ከጃንሆይ ለራስ ተምሩ የተላከውን ደብዳቤ ያዘው ፈረሰኛ መልክተኛ ለጃዝማች ኃይለ ሥላሴ ጉክሳ ሰዎች ተይዞ ለጃዝማች ኃይለ ሥላሴ ጉክሳ ሰዎች ደብዳቤዋን ለጣሊያኖች ሊያደርሱ ሲጣደፉ በልጁ ጦር ክፉኛ ቢመቱም የልጁ ጦር ያቺን የጃንሆይን ደብዳቤ ከጣሊያኖች እጅ እንዳትገባ ያደረገው ትግል ውጤታማ አልነበረምና ደብዳቤዋ ከማርሻል ባዶሊዮ እጅ ገባች። ጃንሆይ ለራስ ምሩ በዛች በጣሊያኖች እጅ በገባች ደብዳቤያቸው ሲጽፉ ጦራችንን ይዘን ወደፊት ሄደናል። አሁን እነሆ የአያን ቀበሌ ይዘን ሰፍረናል። ከወታደሮቹ ጋር ሊያደርጉት የሚችሉት ነገር አለ ብለው የሚገምቱ ከሆነ ያድርጉት። ይሁንና ጦሮ ለሌላ ውጊያ የማይመቸውና የማይሆንለት መስሎ ከታዩት ምንም ተስፋ የሌለው ነገር ከሆነና ፈቃዶ ቢሆን ወደኛ መጥተው ከኛ ጋር ለመሞት ተወሰኑ ከዚያው ከዳባት ባስቸጓይ በቴሌግራፍ ያሳውቁኝ ይላል። ሌላው ኢጣሊያን ሬዲዮ ቴሌግራፊስቶች ከጠለፉት መልእክት መካከል ጃንሆይ ለቴጌመነን ያስተላለፉት መልእክት የሚገኝበታል። በዚሁ ያለገመድ በተላለፈው መልእክት መጋቢት 18 ቀን ከጣላት ጦር ሰፈር ተቃርበን ተፋጠናል። እርስ በርስ በጦር ሜዳ መነጽር እየተያየን ነው። ሰዎች እንደሚሉት ከኛ ጋር ጦርነት ሊገጠም የተዘጋጀው የጣላት ጦር ከአስር ሺህ አይበልጥም። የኛ ሰራዊት በትክክል 51000 ነው። ግን እንዲያው ወደ ጣላት የጦር ሰፈር سنቃኝና سنመረምር በእኛ ግምት የጣላት ጦር ወደ 20000 ይሆናል ይላል እናስባለን። የኛ እምነት በፈጣሪ ላይ ነውና እንደሚረዳን በጽኑ እናምናለን ይላል። ሌላው አሳዛኝ ነገር አሁንም በጣሊያኖች እጅ ሌላ ጥብቅና ወሳኝ መረጃ ገባ። በዚህ በጣሊያኖች እጅ በገባና በገመድ የለሽ ሬዲዮ ሲተላለፍ የተጠለፈ መልእክት እንዲህ ይል ነበር። ቅዳሜ መጋቢት 19 ቀን በጠላት ላይ ዘመቻ እናደርጋለን። ቅዳሜ ባይሆንልን ሰንበት ሁለት ሰኞ ማለዳ የማይቀር ጉዳይ ነው ይላል። ለዚህም ነበር ማርሻል ባዶሊዮ ብዙም ሳይጨነቅና ሳይደነቅ የንጉሱ ጦር በቁርጥ መቼ እንደሚዘምትበት አውቆ በመሽጉ ተቀምጦ ናግጠመኝ እያለ በትዕግስት ይጠብቅ የነበረው። ማርሻል ባዶሊዮ ዝግጅቱ የንጉሱን ጦር በመሽጉ ሆኖ ለመከላከል ብቻ ሳይሆን የኢትዮጵያን ጦር በትንትኑን ለማውጣት ጭምር ነበር። መጋቢት 22 ቀን ልክ ጎሲቀት የኢትዮጵያ ሰራዊት እየተኮሰ እየፎከረና እየሸለለ በሺዎች ረድፍ ተሰልፎ እየሮጠ በጣሊያኖች ላይ ዘመተ። ባገኘው መረጃ መሰረት እንደሚዘምትበት አሳምሮ የሚያውቀውና በጥሩ ሁኔታ የመሸገው የጣሊያን ጦር አጥብቆ በሰራው ምሽግ ተኝቶ ኢትዮጵያን ወታደሮች በመትረየስ ያረግፋቸው ገባ። ወሳኙ ስለ ኢትዮጵያ ወደፊት እድል የሚወስነው ጦርነት በዚች ማለዳ ጀመረ። በዚህ ወሳኝ ጦርነት የመትረየስና የመድፍ ጥይት እየወረደበት በሶስት ረድፍ ተሰልፎ ሕይወቱን ለእናት አገሩ ሊሰዋ እየፎከረና እየሸለለ የኢትዮጵያ ጦር ወደፊት ሄደ። በሶስቱ ራሶች መሪነት በራስ ካሳ፣ በራስ ስዩምና በራስ ጌታቸው በሶስት ረድፍ ተሰልፎ የጠላትን አንገት በጎራዴው ሊቀላ፣ በጦሩ ደረት ሊበሳ፣ በጥይቱ ግንባር ሊበረቅስ፣ በሶስት መንገድ እንደ ጎርፍ የሚወርደው ጀግናው የኢትዮጵያ ሰራዊት የመጀመሪያውን የጣሊያኖችን ምሽግ ሰብሮ ገባ። በአራተኛው ረድፍ ተሰልፎ የነበረው በደጃዝማቾች ብቻ የሚመራውና የልጁና የከምባታ ልጆች ያሉበት ጦርም ትልቅ ውጤት አስመዘገበ። የአራተኛው ረድፈኛ ዋና ግዳጅ የነበረው ጣሊያኖቹን ኮርኩሮ ከምሽጋቸው አስወጥቶ ለሶስቱ ራሶች ሰራዊት ሁኔታዎችን ማመቻቸትና በር መክፈት ነበር። አዎ አራተኛው ረድፈኛ ይሄን የተሰጠውን ግደጅ 100 በመቶ ከግብ አድርሷል። ከማለዳ ጀምሮ ከጣሊያኖች በብብት ውስጥ ገብቶ እየቆረቆረና እየቆነጠጠ ረፋዱ ላይ ያምባ በሆራን ተራራ በጁ አስገባ። ካምባ በሆራ ተራራ ላይ ሆኖ የጣሊያንን ጦር ቀኝ ክንፍ ጥሮ አርጎ ነረተው ቀጠቀጠው እሪ አስባለው። ቀጥር ላይ ቁጥር ስፍር የሌላቸው አውሮፕላኖች እየዞሩ የቦምብ ናዳቸውን በኢትዮጵያ ሰራዊት ላይ አወረዱበት። እንዲህ ከሰማይ እንደበረዶ ቦምብ እየወረደበት ከመድር የመድፍና የመትረየስ ጥይት እያጨደው በታላቅ ጀግንነት እምቢ ላገሬ ያለ በጣሊያኖች መሃል ገብቶ በሚቀናውና በሚመቸው በጎራዴው የጣሊያኖችን አንገት ይቀላ ጀመር። እዚህ ጦርነት ኢትዮጵያውያን ጦረኝነት በእግዚአብሔር ተመርቆ የተሰጣቸው ብርቅና ድንቅ ተፈጥሮ መሆኑን በድጋሚ አስመሰከሩ። ኢትዮጵያውያን እንዲህ አንጎል በሚያዞር የጦርነት አውድማ ውስጥ በፍጹም ቆራጥነት ያላንዳች ፍርሃት በታላቅ ጀግንነት የጣሊያኑን ጦር ወጥረው ይዘው አላስቆም አላስቀምጥ ይበሉት እንጂ የተሻለ መሳሪያ የታጠቀው የጠላት ጦር በጀግናው የኢትዮጵያ ሰራዊት ላይ ከፍተኛ ጉዳት አደረሰበት። ጀግኖቹ አንበሶቹ የኢትዮጵያ ልጆች ዋናውን የጠላት ጦር ምሽግ ሰብረው ለመግባት ያደረጉት ሙከራ ሁሉ በእጅ በሚወረወሩ ቦምቦች ከምሽጎቹ በራፍ ላይ አስቀራቸው። የመጀመሪያው ዘማች በእጅ ቦምብ ተመቶ ሲወድቅ ሁለተኛው የወደቀ ወንድሙን ዘሎ ወደፊት ሲል እሱም የመጀመሪያው ወታደር ዕጣ ፈንታ ሲደርሰውና ሲወድቅ ሁለት ሲወድቅ ሌላ አምስት እየተተካ አምስቱ ሲወድቁ ሌሎች 10ዎች እየተተኩ ቢታገሉም የጣሊያኖችን ምሽግ በሬሳቸው አጥር ከመስራት ውጭ ሰብሮ መግባት ሳይሆንላቸው ቀረ። አራተኛው ረድፈኛ ጦር የቀኝ ክንፉን የጣሊያኑን ጦር ክፉኛ ጎድቶ ጣሊያኖች ይዘውት የነበረውን በበርካታ ምሽጎች የታጠረውን መሬት በእጁ ቢያስገባም ከሶስቱ ራሶች ለሚመራው ጦር የጣሊያኖችን ምሽግ መስበሪያ በር ከፍቶ ቢጠብቅም የሶስቱ ራሶች ጦር የተሰጠውን ግዳጅ መፈጸም ሳይሆንለት ቀረ። በመሆኑም ወደ ኋላ አፈገፈገ። አምባቦራን ይዞ የሶስቱን ራሶች ወደፊት መግፋት ይጠብቅ የነበረው አራተኛው ረድፈኛ ሰራዊት ብቻውን የጠላትን ጦር በአምባቦራ ተራራ ላይ አግዶ ብዙ መቆየት ስላልቻለ እሱም አምባቦራን ለቆ ወደ ኋላው መመለስ ተገደደ። ከሰዓት በኋላ 10 ሰዓት ላይ የሶስቱ ራሶች ጦር እንደገና በሶስት ረድፍ ተሰልፎ ለሶስተኛ ጊዜ ማይጨውን ለመያዝ ወደፊት ገፋ። ለሶስተኛ ጊዜ የተደረገው ይሄ ማይጨውን የመያዝ ጦርነት እድሜ ለአራተኛው ረድፈኛ ጦረኞች የጣሊያኑን ሰራዊት ወገቡ ላይ ሰባብረው የሚገባበት ሲያሳጡት የሶስቱ ራሶች ጦር የጣሊያኑን ዋና ምሽግ ሰብሮ ገባ። ድል በኢትዮጵያውያን እጅ የገባች መሰለች። በዚች ቅጽበት ዳግም አድዋ ሊደገም የሰዓታት ልዩነት ሲቀረው እነዚያ ከሃዲዎች ራያዎችና አዘቦች ድልን በእጁ ሊያስገባ የተቃረበውን የገዛ ወንድማቸውን ከጀርባው ገብተው ጨፈጨፉት። ድልን በእጁ ሊጨብጥ ወደፊት የገሰገሰውን የእናታቸውን ልጅ ድል ነሱት። አዎ ዛሬ እነዚህ ከሃዲዎች ጦርነቱን ወስነዋል፣ ታሪክም ሰርተዋል። ታሪኩ ግን የክህደት ታሪክ ነው። ለሰላሳ ሽልንግና ለአዲስ የጣሊያን መሳሪያ ሲሉ ለጣሊያን ባንዳነት አድረው የገዛ ወንድማቸውን ክደውታል። አሁን የኢትዮጵያ ድል ተወስኗል። ተሸንፈናል። ኢትዮጵያውያን በማይጨው ጦርነት ተሸነፉና በያቅጣጫው ወደ የትውልድ መንደራቸው ማፈግፈግ ጀመሩ። በዚህ ታሪካዊ የማይጨው ጦርነት ላይ ንጉሱ በቤልጅየሞች ጥሩ ሆኖ የሰለጠነውን የክብር ዘበኛ ጦራቸውን በግንባር እየመሩ ከበርካታ ሚኒስትሮቻቸው ጋር በዚህ ጦርነት ተካፍለዋል፣ ተዋግተዋል። ጃንሆይ ከዚህ ድል ከጁል አፈትካ ከወጣች ታሪካው ይገባዋላ ዋሻቸው ሲመለሱ ያ በወርቅ የተንቆጠቆጠ የማርሻል ወታደራዊ የደንብ ልብሳቸው በደንብ ፍንጣቂና በጭቃ ተለውሶ ነበር። በራያዎች ክህደት ድል የሆነው የኢትዮጵያ ሰራዊት ማይጫው ላይ ተፈቶ ተበተነ። እኔ ራሴ የተሳተፍኩበት አራተኛው ረድፈኛ ከጣሊያኖች ጋር ያደረገው ጦርነት እጅግ በጣም የሚገርም ነበር። አራተኛው ረድፈኛ ወይም አራተኛው ክፍለ ጦር ከንባታዎችን ጨምሮ የበርካታ የሸዋ ደጃዝማቾች ጦር ህብረት ነበር። ከመሪዎቹ አንጋፋዎቹ ሽማግሌው ደጃዝማች ወንዲራድ፣ ወጣቱ ደጃዝማች አበራ የሰላሌው፣ ደጃዝማች ኃይሉ ከበደ የዋጎች ወራሽና የጀግናው ያብቹ ጦርና ሌሎች የደጃዝማቾችን ጦር ያካተተ ነበር። በዚህ ጦርነት ኢትዮጵያ በጦር ግንባር ካሰለፈቻቸውና በጦርነት አውድማ ካዋለቻቸው ምርጥ ልጆቿ የደጃዝማች አበራ፣ የደጃዝማች ወንዲራድ፣ የደጃዝማች ኃይሉ ከበደ ያብቹ እና የከምባታ ልጆች በታላቅ ወኔና ቆራጥነት ታላቅ ጀብዱ ሲሰሩ ለማየት ታድያለሁ። ይኸው የበርካታ ደጃዝማቾች የህብረት ጦር በጣሊያኖች ብቻ ሳይሆን በራያዎችም ጭምር ክፉኛ ተጎድቷል። በዚች የመጨረሻዋ ቀን ወሳኝ ጦርነት ያብቹ ጦር ጀነራል ወርቁ አባቱን አጥቷል። ቀኛዝማች ሼክ ሁሴን አባወርቁ ከልጃቸው ጋር ጎን ለጎን ከጠላት ጋር ሲዋጉ ከጀርባቸው ከራያዎች በልጃቸው ላይ የተተኮሰችን ጥይት በደረታቸው ተቀብለው ልጃቸውን አድነው እሳቸው ወድቀዋል። የጀግና ሞት ሞተዋል። አባቱን ያጣው ወርቁ የቆሰሉ የትግል ጓዶቹን ሲደግፍ ሲረዳና ሲያስተባብር ማየት እጅጉን በጣም ያኮራል። በዛሬው ጦርነት አምስት ምርጥ ጀነራሎችን በጦር ሜዳ ሲዋጉና ሲያዋጉ ማየት ብቻ ሳይሆን ከጎናቸውም ተሰልፎ ጠላትን የመውጋት ዕድል ገጥሞኝ ነበር። ሀብቶም፣ ተስፋ ጽዮን፣ ጋሹ፣ ወርቁና አብቹ ምናልባትም የነዚህ ወጣት ጀነራሎች የህብረት ጦር ሕይወቱን አትርፎታል። ያ ምድር ቀውጢ ሆነ አሸናፊውና ተሸናፊው ባልታወቀበት ሰዓት ፈረሴ አንገቱን በጥይት ተመትቶ ሲወድቅ እኔን ከኮርቻው ላይ አስፈንጥሮ ጣለኝ። እኔ ራሴን ስቼ በወደኩበት መስመር ራያዎች ገፍተው እየገቡ ነበርና አለቀልኝ እያልኩ ለመነሳትና ለመሮጥ ስጣጣር ከዛሬ ማንነታቸውን የማላውቀው ሁለት ያብቹ ፈረሰኛ ጦረኞች ጎን ለጎን ሽምጥ ጋልበው መተው ማጅራቴን ጨምድደው እየጎተቱ ወስደው ካስተማማኝ ቦታ ላይ ጣሉኝ። ብዙም ሳልቆይ በዋናው የጦር ሰፈር ራሴን አገኘሁት። ወርቁ በዛሬው ጦርነት በጣም የሚወዳቸውን አባቱን ቢያጣም የቆሰሉና የደከሙ የጦር ሜዳ ወንድሞቹን በመርዳቱ አልቦዘነም። ሀብቶም ግራ እግሩን ቢመታም በጠፍር ግጥም አርጎ አስሮ የተረፉ ወታደሮቹን ያሰባስባል። አብቹ በሁለት ጥይት ትከሻዋን ብትመታም ቆስሏን እንኳ ለማሰር ሳትሞክር ጥላሸት በሚመስለው ጥቁር ፈረሷ ላይ ሆና ወዲያ ወዲህ እየተዘዋወረች ጦሯን ታሰባስባለች። ተስፋ ጽዮንና ጋሹ በማይጨው የዛሬው ጦርነት ታሪክ ሊጽፈው የሚገባ ጀብዱ ሰርተው በአምባ በሆራ የጦርነት አውድማ ወድቀዋል። በዛሬው ጦርነት ብዙ ቂም የተያዘበት ያብቹ ጦር እጅጉን ተጎድቷል። ሁለት ምርጥ አዋጊና ተዋጊ ጀነራሎቹን ከማጣቱም በላይ ሁለት ሶስተኛው የሰራዊቱ አባል በማይጨው የጦርነት አውድማ ለእናት አገሩ አጥንቱን ከስክሶ ደሙን አፍሶ እዳውን ከፍሏል። ማምሻው ላይ የሁለቱን ደቦል አንበሶች ሬሳ ጀግኖቹ ከጦር ሜዳ አምጥተው ከአንዲት በጣሊያኖች ቦምብ ግማሽ አካሏ ካረረች ዋርካ ስር በታላቅ ክብር ቀበሯቸው። ጎን ለጎን ከጠላት ጋር እንደተዋጉሉ ጎን ለጎን እስከመጨረሻው ተቀበሩ። በዚህ አንድ ሰዓት ባልሞላች ዋይታና ለክሶ በሌላት የቀብር ስነ ስርዓት ላይ እኔ ደጃዝማች አበራና ኮሎኔል ኮናቫሎቭ ተገኝተን ነበር። በዚህ ትንሽ የቀብር ስነ ስርዓት ላይ የግል አገልጋይ አንበሳም ተገኝቶ ነበር። ምንም እንኳን ራስካሳ እንዲያገለግለኝ ቢሰጡኝም አንበሳ ግን ሙሉ በሙሉ ያንበሳው ያብቹ ጦር አባል ነበር። ታዲያ አንበሳዬ ካንቲት ድንጋይ ላይ ቁጭ ብሎ ድምጽ ሳያሰማ ዝም ብሎ እንባውን ሲያወርደው አገኘሁት። እሱ ባለቆቹ ሞት አዝኖ እኔ በህይወት ተርፎ ስላገኘሁት ተደስቼ እንደ ልጄ አቀፌ ሳምኩት። በተስፋና በጋሹ ሞት እጅጉን አዝኜ አንበሳዬን ከዚያ ቀውጢ ጦርነት በመትረፏ ፈጣሪን እያመሰገንኩ ወደ ጦር ሰፈር ስመለስ ኮሎኔል ኮናቫሎቭ እንደ ህፃን ልጅ ሲያለቅስና ሲንፈቀፈቅ አገኘሁት። አይዞን ኮሎኔል አይዞን አልኩት ከጎኑ እየተቀመጥኩ። አየህ የእግዚአብሔርን ተንኮል? እኔን ሽማግሌውን ከዚህ ጦርነት አትርፎ እነዚህ ህፃናት ሲሞቱ እግዚአብሔር እያየ ዝም ማለቱ አያስለቅስም ትላለህ አለኝ። አዎ እግዚአብሔር ስለመኖሩ መፈላሰፍ ይቻላል። ጠቅላላው የኢትዮጵያ ሰራዊት በጦርነቱ እግዚአብሔር እንደሚረዳውና እንደሚያሸንፍ ያምን ነበር። ተሸነፈ። እግዚአብሔር ግን ምንም አላለም። እንዲህ ከሽሜው ጎን ተቀምጬ ሳባብል ደጃዝማች አበራ መጣና እሱም ከጎናችን ተቀመጠ። ቃላት ግን አልተለዋወጥንም። የደጃዝማች አበራ የሰላሌው ጦር በዛሬው ጦርነት 3 ጊዜ ጣሊያኖቹን ምሽግ ሰብሮ ገብቶ እጁ ያስገባ እንደገና 3 ጊዜ እንደዚያ ያንን ከባድ መስዋዕትነት የከፈለበትን ለቆ መውጣት ተገዷል። በዚህ ጦርነት 3/4ኛው የሰላሌዎቹ አሉ የሚባሉት ቆራጦቹ ጀግኖቹና ደፋሮቹ ልጆች ከማይጨው የጦር ሜዳ ካምባ በኋላ አልተመለሱም። እስከመጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ወድቀዋል። ደጃዝማች አበራ ጥቂት ሲተክዝ ቆይቶ በሉ ተነሱ ጃንዋይ ለምክር ጠርተውናል አለንና በደግ ሲል እኛም በፍጥነት ተነስተን ተከተልነው። ከጃንዋይ ዋሻ ስንደርስ በማይጨው የጦር ሜዳ ከወደቁት ትልልቆቹ የጦር አበጋዞች በስተቀር ሁሉም ተገኝተው ነበር። ያቺን ዋሻ ሞልተዋታል። ገና ከዚያች ዋሻ እግራችን ከመግባቱ የኢትዮጵያን ሰራዊት የወደፊት እድልና ዕጣ ፈንታ የሚወስነው የጦረኞች የምክር ሸንጎ ጀመረ። ጀግናው የኢትዮጵያ ሰራዊት በማይጨው ጦርነት ድል ከጁ አምልጣ ድል ከተነሳና ከተሸነፈ በኋላ ጃንሆይ በአያዋ የዋሻ ቤተ መንግስታቸው ተመልሰው ከትልልቆቹ የጦር አበጋዞቻቸውና ጀነራሎቻቸው ጋር ለምክር ተቀመጡ። በአያ የዋሻ ቤተ መንግስት ለምክር ከተሰበሰቡት የኢትዮጵያ ከፍተኛ ሹማምንትና የጦር መሪዎች ከግማሽ በላዩ ያህል የሚሆኑት ክፉኛ ቆስለው ነበር። አንዳንዶቹ በሁለትና በሶስት ጥይት ተመተው በቃሬዛቸው ላይ ተኝተው ምርኮዝ ይዘው ድንጋይ ተደግፈው ህመማቸውን ውጠው እነሆ ከንጉሳቸው ጋር በዚያች ትንሽ ዋሻ እንደ ከብት ታጉረው በታላቅ ትዕግስት ምክሩን እየመከሩ ናቸው። በዚህ ታሪካዊ የጦር ምክር ባያ የዋሻ ቤተ መንግስት ያልተገኙ ዕውቅና ምርጥ ጀግና የጦር ጀነራሎች ቢኖሩም ጀግኖቹ እነ ደጃዝማች መንገሻ ሂልሚና ባላምባራስ አበራ ተክሌ የማይጨው አገረገሽ፣ ከሁሉም በላይ ደግሞ ሽማግሌው ደጃዝማች ወንዲራድ ይገኙበታል። ሽማግሌው ደጃዝማች ወንዲራድ ከዛሬ 40 ዓመት በፊት ከምየ ምኒልክ ጦር ጋር ባድዋ የጣሊያንን ጦር ድል የመቱ ጀግና፣ ለሁለተኛ ጊዜ ተመሳሳይ ጠላትን በማይጨው ገጥመው በጎራዴያቸው አንገት ቀንጥሰው በጦራቸው የጠላት ደረት በስተው ቢወድቁም ከዚህ በላይ አስደሳች ሞት የለምና ጀግናው አዛውንት ደጃዝማች ወንዲራድ የጀግና ሞት ሞተዋል። ባያ የዋሻ ቤተ መንግስት የተሰበሰበውና ሌሊቱን ሲመክር ያደረው የጦር ሸንጎ ንጋት ላይ ባለ ሁለት ነጥብ ስምምነት ላይ ደርሶ ተበተነ። አንደኛ ራስዩም መንገሻ የቀረ ጦራቸውን አሰባስበው ወደፊት በመቅፋት ላይ ባለው የጣሊያን ጦር መሃል ቀዳዳ እየፈለጉ ወደ ሰሜን እንዲመለሱና በሰሜን ያርፈኝነት ትግሉን እንዲቀጥሉ። ሁለተኛ ጃንሆይ ከቀረው ሰራዊታቸው ጋር ከራስዩም መንገሻና ከሚያጅባቸው ጥቂት ደጃዝማቾች በስተቀር የሌሎችን ራሶችና ደጃዝማቾችን ጦር ይዘው ወደ ደቡብ እየወረዱ አመቺ በሆነ ቦታ ላይ ሁሉ ወደ ደቡብ በመውረድ ላይ ያለውን የጣሊያን ጦር ይያገዱና ይመከቱ ወደ አዲስ አበባ እንዲመለሱ። ይህ የጦር ሸንጎ ቢስማማና ቢወስንም ወደፊት የሚሄደውን የጣሊያንን ጦር ግን የሚያግደው አልነበረም። ምዕራፍ 34 የእንግሊዞች ቀይ መስቀል። How do you do? ያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሰ ነገስቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በትግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አግኝቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ካሸንጌ ሃይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሰ ነገስቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቆስለኛ ወታደር እንኳን ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳን ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ህይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ህይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገልሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ሥራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ ከሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከ30 በላይ ዶክተሮች፣ በርካታ ረዳቶችና አስተማማዮች በተጨማሪም ብዙ የሶማሌና የህንድ ሾፌሮችና መካኒኮችን ያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ ትጥቅና መድኃኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በእነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማማዮች፣ ሾፌሮችና መካኒኮች መካከለም የሚገርሙ ዓለምን መዞር የሚወዱ ጀብደኞችም አሉበት። ከነዚህ ተጓዥ ጀብደኞች መካከል ካፒቴን ስሚዝ እንደ ቀዳሚ ምሳሌነት ሊተከስ ይገባል። ካፒቴን ስሚዝ እድሜውን በትክክል መገመት የማይቻል ቢሆንም በ40ዎቹና በ50ዎቹ ውስጥ የሚገመት ሲሆን ማንም ሰው በመቶ ዓመት እድሜ ውስጥ እንኳን ያካብተው የማይችለውን ልምድ ያለው ሰው ነው። ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያረጋጠው አገር አለ ብሎ ማመን እጅጉን ያስቸግራል። ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ፣ ፖርቱጋልኛ፣ የስፔን ቋንቋ፣ ጣሊያንኛ፣ ሩሲያንኛ፣ ሰርቢያንኛ፣ አረብኛ፣ አማርኛ ልክ አሁን እንደፈታበት እንግሊዝኛው አቀላጥፎ ይናገራል። አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ፣ ቀ፣ ፐ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል። አረብኛም ቢሆን ከእውነተኞቹ የበረሃ ልጆች ባልተለየ ሁኔታ በትክክል ይናገራል። ከነዚህ ቋንቋዎች በተጨማሪ ህንድኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል። በጨዋታ መሃል መቼ አፍጋንኛ እንደ ተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ። ካፒቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው። አውሮፓውያን እንብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ 2 ዓመት በፊት እንደነበርኩ አንስቼ ባጫወትኩት ጊዜ እኔ ረግጥኳቸውን የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሿን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረው። አዎ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ እዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ህይወት በትዝታ ተመልሰን አስታውሰናል። ልክ ትናንት እንደነበርን ሁሉ ስለ ሲንጋፖር፣ ስለ ኤደን፣ ስለ ሳይጎን፣ ስለ ባርሴሎና፣ ስለ ፖርት ሳይድ፣ ስለ ቦምቤ፣ ማድሪድ፣ ቶኪዮ፣ ካይሮ፣ ሄልሲንኪ፣ ሎንዶን፣ ፓሪስ፣ ኢስታንቡልና ስለ ሌሎች ዘርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ተጫወት። ይሄው ጀብደኛ ሰው በጨዋታው ቀጥሎ ወዳጄ ካፒቴን ፓርለሳክ እነዚህ ከብቶች ጣሊያኖቹን ማለቱ ነው በመላው ዓለማችን የተከበረችውንና የተቀደሰችውን የቀይ መስቀል ማህበር ድንኳን የመስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ ሲል በንዴት ጠየቀኝ። የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላናቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳን ስላልተሰፈረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ። ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሊና ሙሉ የድርጅቱ ሰዎች ባንድ ቃል እውነቱን አረጋግጠውልኛል። ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት። ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳን እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪናም መደበቅ መከራ ነው። አዎ ጣሊያኖች ከሰማይ ላይ ሆነው በአሞራ አይን ሁሉንም ነገር ብጥርጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው። እኛ በመድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች አይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለአርባ ቀን እድላቸው እንደመተው ይቆጠራል። ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል። ይህ የንጉሳውያን ቤተሰብ የሆነ ልዑል ንጉሰ ነገስቱን በኮረም ለመጎብኘት ይወስንና የግል አውሮፕላኑን አዲስ አበባ አስነስቶ ኮረም በሰላም ይገባና አውሮፕላኗን በትልቅ የዛፍ ቅርንጫፎች ሸፋፍኖ ወደ ንጉሰ ነገስቱ ይሄዳል። ታዲያ እነዚያ ሁሉም ሰማዩን ወረውት የሚውሉት የጣሊያን አውሮፕላኖች በኮረም የንጉሰ ነገስቱን ጦር ፍለጋ ሲዞሩ ባንድ ለሊት በቅላልና አድጋ እንዲህ በርካታ ለምለም ቅርንጫፎችን ያፈራች ውብ ዛፍ ሲያዩ በጣም በመገረማቸው በተደጋጋሚ እየዞሩ እቺን ባንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የሳት ቦምብ ጭነታቸውን እያወረዱባት የሳት ራት አደረጓት። እዚህ ላይ ጣሊያኖች ስለኢትዮጵያ መልካ ምድር ከማንም በላይ ጠንቅቀው ያውቃሉ። እናም ያቺ ባንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እንብዛም ሊያስተንቀን አይገባም። ምስኪኑ ልዑል ከአዲስ አበባ እስከ ኮረም 2 ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር። ለዚያውም እድለኛ ነበር። ከአንድ የንጉሰ ነገስቱ መኳንንት ከብላቴን ጌታ ሀሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል። እንግሊዞች የንጉሰ ነገስቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሉም አካሄዳቸው ከጦሩ በኋላ ነበር። ነሆ በማይጨው ጦርነት ተሸነፍንና መሸሽ ግዴታ ሲሆን ይኸው የእንግሊዞቹ የቀይ መስቀል ማህበር ቀኝ ኋላ ዙር እንደተባለ የወታደር ሰልፈኛ የሽሽቱ ቀዳሚው እሱ ነበር። ምንም እንኳ ወደ ኋላ ለመመለስ ከንጉሰ ነገስቱ ፈቃድ ያገኘው ማለዳ ላይ ቢሆንም እነዚያ አርጉም የጣሊያን አውሮፕላኖች ከመጨረሻው ሽሽቱ እንዳያስቀሩት ጉዞ የጀመረው ግን ከመሸ በኋላ ነበር። እንዳልኩት የመልሱን ጉዞ አብረናቸው በመኪና እንድናደርግ ስለፈቀዱልን በመኪና ውስጥ ተቀምጠን ሄድን ይባል ይሆን እንደሆነ እንጂ ጉዞው በጣም ቀርፋፋ ነበር። ጉልበቱ ቢኖረኝ በእግሬ ወይም በፈረስ ብሄድ ይሻለኝ ነበር። ይህም የሆነበት ምክንያት በጣም ቀላልና ግልጽ ነው። ጣሊያኖች የት እንዳሉ ስለማናውቅ መብራት ማብራት አንችልም። እናም ያው ፊት ቀድሞ የሚሄደውን መኪና ከኋላ ዱካውን እየተከተሉ ጭሱን እየጠጡ ተከታትሎ በጣም በዝግታ መጓዝ ግዴታ ነው። ይችን አሁን እንዲህ በጨለማና በጣም በዝግታ የምንጓዝባትን የጥርጊያ መንገድ የጉራጌ ልጆች ሰርተው የጨረሷት ከወር በፊት ሲሆን ርዝመቷም ማለት ከደሴ እስከ ኮረም ወደ 250 ኪሎ ሜትር ገደማ ይሆናል። በዚህ መልኩ ስናዘግ ማድረን ሊነጋጋግድም ካንድ አፋፍ ላይ ደረስ። ከዚህ የገደል ጫፍ በታች እታች ቆላ ውስጥ የጨካኞቹ የራያዎችና ያዘቦች መሬት ተዘርግቷል። እንግዲህ ከዚህ የገደል ጫፍ ላይ ወርደን በራያዎች መሬት ላይ ማለፍ ግድ ነው። እታች ቆላው ውስጥ ራያና ዘቦች እንደሚጠብቁን መሬታቸውን ረግጦ ማለፉ ቀላል እንደማይሆን ሁላችንም ብናውቅም አሁን ከዚህ የገደል ጫፍ ላይ ወደ ታች የምንወርድበትን መንገድ ማስዳቱ ላይ አተኮርን። መሐንዲስ መንገዱን ሲቀይስ ምናልባት ለፈረሰኞች ቢበዛ ለቤት መኪኖች አስቦ ሳይሆን አይቀርም እንጂ ይቺ መንገድ ለትላልቅ የጭነት መኪኖች የተሰራች ሆና አልታይ ያለችኝ። መንገዱ በጣም ቀጭን ከመሆኗም በላይ አሁንም የሚጠማዘዝ ገደል የሚበዛባት ናት። እናም ምናልባት አንዱ ሹፌር ግማሽ ሜትር ቢሳሳት ከነጫነው ጓዝ ገደል መግባቱ የማይቀር ነው። ይህንኑ በመፍራት ይመስላል እንዲህ አይነት ጠመዝማዛና ቀጫጭን መንገዶች ሲገጥሙን ተሳፋሪዎቹ ወርደን መኪናውን ለሶማሌው ሹፌርና የአርባ ቀን እድሉ የሚሰጥበት አጋጣሚ በጣም ብዙ ነው። የመጀመሪያዋን የጭነት መኪና በዚህ አይነት ጠመዝማዛና ቀጭን መንገድ ላይ አጣን። እንዳልኩት እንዲህ አይነት ጠመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ተሳፋሪዎቹ ወርደው መኪናው ከጫነው ውድ ዕቃ ጋር ለሶማሌው ወይም ለህንድ ሹፌር ይሰጣል። እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ሥራ አይመስልም። ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባቱ ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።
Cause I would have ended it.